voice of America.
ይህ ዲሞክራሲ ተቋማት ግንባታ በኢትዮጵያ በሚርስ በቪዥን ኢትዮጵያና በኢሳት ትብብር የተዘጋጀው አራተኛው የምክክር ጉባኤ ባለፈው ቅዳሜና እሁድ መካሄዱን መዘገባችን ይታወሳል። እዚህ በዋሽንግተን ዲሲ በዩናይትድ ስቴትስ ኔቪ መታሰቢያ አዳራሽ ውስጥ በተካሄደው ጉባኤ ላይ በርካታ ምሁራን ጥናቶቻቸውን አቅርበዋል። ፖለቲከኞች፣ ባለሙያዎችና የሃይማኖት አባቶች የተገኙ ሲሆን በብዙ ሺህ የተቆጠሩ ደግሞ በቀጥታ ይተላለፍ በነበረው ስርጭት አማካኝነት በኢንተርኔትና በፌስቡክ ተሳትፈዋል። ሁለት ቀናት ሙሉ የፈጀው ስብሰባ በበርካታ ርዕሶች ላይ የተወያየ ሲሆን በተለይ ለሽግግር አስፈላጊ ናቸው ያላቸው ርዕሶችም በጥቅል መርምረዋል። ሰለሞን ክፍሌ ነበር በስፍራው። ለዛሬ ተከታዩን ይዞ ቀርቧል።
አራተኛው የቪዥን ኢትዮጵያ ኢሳት ኮንፈረንስ መሪ ቃል የዲሞክራሲ ተቋማትን በኢትዮጵያ መገንባት የሚል ቢሆንም ተሳታፊዎች የሀገሪቱን ወቅታዊ ሁኔታ በጥልቀት ከመረመሩ በኋላ ጉባኤው ሲጠናቀቅ ያወጡት መግለጫ ርዕስ ኢትዮጵያ በአደገኛ መንገድ ላይ የሚል ነው። መግለጫውን አስመልክቶ የጉባኤው አዘጋጆች ከትላንት በስቲያ በፕሮግራማችን ላይ ቀርበው ማብራሪያ መስጠታቸው ይታወሳል። በዚህ ዝግጅት መግቢያ ላይ እንደተጠቀሰው ዛሬ የማተኩረው በስፋት ውይይት ስለተደረገበትና ጠቃሚነቱ ለ100 ሚሊዮን የኢትዮጵያ ሕዝብና ለሀገሪቱ መሆኑ ስለተገለጸው ኤችአር 128 በመባል ስለሚታወቀውና ለዩናይትድ ስቴትስ ኮንግረስ በቀረበው የሕግ ረቂቅ ላይ ይሆናል። በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አሳታፊ አስተዳደር እንዲመሰረት ድጋፍ ለመስጠት ለዩናይትድ ስቴትስ ኮንግረስ የቀረበው ረቂቅ ሕግ ምንድን ነው? ይህ ዝግጅት አድማጮች ትክክለኛ ግንዛቤ እንዲያገኙበት ለማድረግ ይሞክራል። የቪዥን ኢትዮጵያ ኢሳት አራተኛ ጉባኤ ቅዳሜ ዕለት ሲከፈት ቀዳሚ አጀንዳ ሆኖ የቀረበውም ይኸው ኤችአር 128 የሕግ ረቂቅ ጉዳይ ነበር። በዴንቨር ዩኒቨርሲቲዎች ኤምኤስዩ እና ዊትዋተር ስታንድ ፕሮፌሰሩ ሚንጋ ነጋሽ በተነባ በዚህ ክፍለ ጊዜ በአስረጅነት የቀረቡት የኮሎራዶ ኮንግረስማን የማይክ ኮፍማን፣ የሕግ ረዳት ራያን ክላርክ እና በኮሎራዶ የኤችአር 128 ረቂቅ ሕግ የድጋፍ ሰጪ ኮሚቴ አባል በሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ ነበሩ። ዲያቆን ዮሴፍ ረቂቅ ሕጉ በቅርቡ በምክር ቤቱ የአፍሪካኖች ኮሚቴ ፊት ቀርቦ በተሰማበት ወቅት የምስክርነት ቃላቸውን ከሰጡት መካከል አንዱ ነበሩ። የዚህ ረቂቅ ሕግ ቁልፍ አንቀጾች ምንድን ናቸው? ሂደቱስ ምን ይመስላል? ምን ደረጃ ላይስ ይገኛል? ኢላማ የሚያደርገውስ ማንን ነው? ኢህአዴግን ወይስ በጠቅላላው መንግስትን? ረቂቅ ሕጉ ኢትዮጵያን ዲሞክራሲያዊት ሀገር ለማድረግ ይረዳል ወይ? ለወቅቱ ግጭቶችስ መፍትሄ ያስገኛል ወይ? ተጠያቂነት እንዲኖርስ ያስችላል ወይ? እናም ለምን ጥያቄዎች መልስ በመስጠት ይረዳሉ ተብለው የተጋበዙት ራያን ክላርክ እና ዮሴፍ ተፈሪ ነበሩ። በሚስተር ክላርክን ጀምር። በአጣዳፊ ስራ ምክንያት በጉባኤው ላይ ባለመገኘታቸው ማዘናቸውን ኮንግረስመን ማይክ ኮፍማን ለጉባኤው በላኩት ማስታወሻ መግለጻቸውን በመናገር ይጀምራሉ። አስከትለውም
The government of Ethiopia continues its pattern of repression against its own citizens and I am proud to co-sponsor HRES 128.
የኢትዮጵያ መንግስት ዜጎቹን መጨቆኑን ቀጥሏል። እኔም ሰብአዊ መብቶች እንዲከበሩና መንግስት ሁሉን ያቀፈ መንግስት እንዲያቋቁም የሚያበረታታውን ኤችአር 128 የሕግ ረቂቅ በጋራ በማዘጋጀት እቆራለሁ። ሕገ መንግስቱ በሚፈቅድላቸው መብት መሰረት የዚያች ሀገር ዜጎች ሰላማዊ ለውጥ ለማምጣት የያዙትን ጥረት እንዲደግፍ የሕጉ ረቂቅ ምክር ቤቱን ይጠይቃል። ረቂቁ የሁለቱንም ፓርቲዎች ተጠሪዎች ድጋፍ አግኝቷል። ሕጉ ሆኖ ሲወጣም መንግስት ግልጽና ወሳኝ እርምጃዎችን በመውሰድ ሁሉን አቀፍ ስርዓት እንዲያቋቁም ያዛል። የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የወሰዱትን የኃይል እርምጃ፣ የጋዜጠኞችን፣ የፖለቲካ መሪዎችንና የተማሪዎችን መታሰር ያወግዛል። የሕጉ ረቂቅ መንግስቱን ማውገዝ ብቻ ሳይሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲው USAID ለኢትዮጵያ ሕዝብ የሚሰጠው እርዳታ በትክክል ለተገቢው ወገን መድረሱን እንዲያረጋግጡና በዚያች ሀገር የተሻለ ዲሞክራሲ እንዲሰፍን ለማድረግ እንዲሰሩም ያስገነዝባል።
ራና ክለውም ኤችአር 128 ረቂቅ የተባበሩት መንግስታት ድርጅት የኢትዮጵያን የሰብአዊ መብቶች ሁኔታ ሀገር ውስጥ ገብቶ እንዲያጣራ ይፈቅድ ዘንድ ጥሪ ያቀርባል ብለዋል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ በዚህ አመት ተሰብስቦ ዩናይትድ ስቴትስ በኢትዮጵያ አዎንታዊ ለውጦች እንዲመጡ እንደምትታበለታም አውስተዋል። በዛ ስብሰባ ላይ የምስክርነት ቃላቸውን ከሰጡት መካከል የኮሎራዶ ሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ዮሴፍ ተፈሪ አንዱ ነበሩ። የዚህን ረቂቅ ቁም ነገርነት ይዘረዝራሉ።
አሁን ህግ እንዲመጣ ነው ቁም ነገሩ። ለሚያደርጉት ነገር በሙሉ ተጠያቂ እንዲሆኑ በዘፈነ ፈቃድ ስቴት ዲፓርትመንት ወይም ፔንታጎን ሆነ ሰበብ እየሰጡ የኢትዮጵያ መንግስት ሊደግፍ የሚሉበትን ነገር መጀመሪያ ከረቀቀው ከሚጸድቀው ህግ ጋር እያወዳደሩ ያንን ፖሊሲ አክት ማድረግ ይችሉ አይችሉ እንደሆነ በአገሪቷ ህግ ፈቃድ መሰረት እንዲሰሩ የሚያስገድድ ነው።
ኤችአር 128 የቆየና ለብዙ ጊዜ ሲወድቅና እንዲነሳ ሲሞከር ቆይቶ እዚህ ደርሷል እና አሁን ከምን ደረጃ ላይ ይገኛል ዲያቆን ዮሴፍ ያስረዳሉ።
አሁን የደረስንበት ሁኔታ የኢትዮጵያን መንግስትን ባይ ምን የሆነ በፈቀደው መንገድ የጠየቀው ነገር ሁሉ የሚያገኝበት መንግስት እነዚህ ህጎች ፕሬዚደንቱ ከፈረሙ በኋላ ህግ ሆኖ ከጠቆሙ በኋላ እንደፈለጉት 26 ዓመት ሙሉ እንደፈነጩብን ልዩ መፈንጨት እንዳይችሉ የሚያደርግ ነው። ይሄ በጣም እኛ ሁላችንንም ያስተባብረን አንድ ሊያደርገን የሚያስችል የህግ ረቂቅ ነው።
ረቂቅ ህጉ በምክር ቤት ህግ ሆኖ እንዲያልፍስ ዳያስፖራው ምን ማድረግ አለበት? ይህንንም ያብራራሉ ዲያቆን ዮሴፍ ተፈሪ።
እና ለዚህ ትምህርት ማይፈልግ እውቀትም ማይፈልግ ጠቢባን መሆን የለብን ሀብታም መሆን የለብን ስልክ ደግሞ ብቻ ይህንን ቢል አሳልፎ ብሎ መጠየቅ ነው። ስለዚህ በኢትዮጵያ ስም በእግዚአብሔር ስም እናንተ ምሁራኖች የበቃችሁ ያደረጋችሁን እውቀቱንም የገለጸላችሁ አምላክ በሱ ስም የሚጠይቃችሁ ኢትዮጵያን እንድትጠሯት፣ እንድትለምኑላት፣ ህዝቡን እንድታሰባስቡላት በየዲስትሪክቱ በየስቴቱ በሙሉ። እንደውም ጥሩ አጋጣሚ መጥቷል። የአሁኑ ሰኞ ሳይሆን የሚቀጥለው ሰኞ ላይ ሆኖናል። በዚች 10 ቀን ኢትዮጵያን ህዝብ ሆ ብሎ እንድነሳ ጥሪ እንድናረግ እባካችሁ እርዱን። ኢትዮጵያ ለዘላለም ትኖር።
በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የሚኖሩ ኢትዮጵያውያን በሙሉ በምክር ቤቱ የሚወክሏቸው ተመራጮች ረቂቅ ህጉን እንዲደግፉ በስልክ በደብዳቤ እዚያው እቢሯቸው በመሄድና በተለያዩ ዘዴዎች በማግኘት ጥያቄዎቻቸውን በዘመቻ መልክ ሊያቀርቡ እንደሚገባም ተማጽነዋል። በመጨረሻም ህጉ በተለይ ለኢትዮጵያ ብቻ የረቀቀ እንዳልሆነና በመላው ዓለም የሚገኙ ዜጎቻቸውን የሚጨቁኑ አምባገነን መንግስታትን የሚመለከት እንደሆነ ሰፋ አድርገው አብራርተዋል።
ምንድን ነው የሚያደርገው? ለሰሊ የተፈረሰውን የተቀማውን የተደብቀውን በአንድ ደረጃ ውስጥ ባለ በአሜሪካ ብቻ አይደለም፣ በአንድ በኢንተርናሽናል ሞኔታሪ ሲስተም ውስጥ ባሉት አካላትና ባንክና ፋይናንሻል ሲስተም ውስጥ ገንዘባቸው ፍሪዝ እንዲደረግ የሚያደርግ ነው። የሚያስቆምማል ለጥቅም ሲሉ የሰብአዊ መብት የገፈፉ በመሆናቸው በመንግስት ደረጃ ሳይሆን በግለሰብ ደረጃ በቤተሰብ ደረጃ እንዲጠየቁ ይኖር ነው። ምክንያቱም አገር ሊመለከተው ይችላል። ሰብአዊ መብትን የሚነኩ አገሮች በሙሉ ይህን ህግ እንዲነካቸው የተቀመጠ ተጽፎ ተቀመጠ ነው። በመሆኑ በኤችአር ማንትሮኒት ላይ የሚለው ምንድን ነው? ስቴት ዲፓርትመንት እና በዲፓርትመንት ኦፍ ትሬዥሪ አይአርኤስ ማለት ነው። ሁለቱ አንድ ላይ ሆነው በኢትዮጵያ የሰብአዊ መብትን የገፈፉ የገደሉ ያበሳጠሉ ግለሰቦች በመንግስት ውስጥ ያሉ በሙሉ ንብረታቸው እንዲያዝ የሚል ነው። አሜሪካ ነገር እንዳይገመት ለማድረግ የሚያግድ ነው።
ይህን መሰሉ የሰብአዊ መብቶች እንዲከበሩ የሚጠይቅ ህግ ሩሲያን የመሳሰሉ ሀያላን መንግስታትን እንኳ የሚያርበደብድ እንደሆነና በኢትዮጵያ መንግስት ደላሎች የተያዘውን ጥረት ኢትዮጵያውያን እንዲያከሽፉም ነው ዲያቆን ዮሴፍ ተፈሪ ጥሪ ያቀረቡት።